ይህ ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን ሰነበታችሁ ክቡራን አድማጮቻችን? ያለፉትን ጊዜያት ሁሉ እግዚአብሔር አምላካችን በቸርነቱና በበጎነቱ ተጠብቆን ደግሞ እንደገና በዚህች ያየር ሞገዳማ ካኝነት እንድንገናኝ ፈቅዷልና ስሙን ከፍ ከፍ እናደርጋለን። ዛሬ በሚኖረን ክፍለ ጊዜ ተከታታዩን የሮሜን መጽሐፍ ጥናታችንን እንቀጥላለን። ዛሬ አብረን የምንመለከተው ያው የሮሜን ምዕራፍ 8 ጥናታችንን ይሆናል። እስከ መጨረሻው ከኛ ጋር ሆናችሁ የበረከቱ ተካፋይ እንደምትሆኑ ተስፋ እያደረግን አስቀድመን እንደተለመደው ይህንን ዝማሬ እንጋብዛችኋለን። ማሬ እግዚአብሔር የተመሰገነ ይሁን። በእውነት የእግዚአብሔር አሰራር እጅግ ያስደንቃል፣ ያስገርማል። በሕይወታችን የፈጸመውን ድንቅ ነገር ስናስብ በእውነት ወገኖቼ እጅግ እንገረማለን። ኢየሱስ ክርስቶስ ለዘላለም ጌታ ነው፣ ስሙ ይባረክ። እንጸልይ። ጌታ ሆይ፣ አዎ አንተ እጆቻችንን ባፋችን ላይ ጭነን እንድንገረም ታደርገናል። እግዚአብሔር ሆይ፣ ያላንዳች ጡጫና እርግጫ፣ ያላንዳች ማስፈራራት ከነበርንበት ከተዘፈቅንበት ነው ከኃጢአት ረግረግ ውስጥ እኛን ማውጣት ድንቅ ነገር ነው። በሕይወታችን እየሰራህ ያለውም ነገር ደግሞ ብናስብና ብናሰላስል አቤቱ ቁጥር ስፍር የለውም፣ ግሩም ነው። የሕይወት ጣዕምን ያየነው ባንተ ነው። ልብስ በመግዛታችን መልካም መልካም ምግብ በመብላታችን አይደለም። ኢየሱስ ክርስቶስ እኛን ሕይወታችንን የለወጠውና ደስ ያሰኘን አንተን ማግኘታችን ነው። ክብር ተመስገን። እስከ መጨረሻውም ድረስ ደግሞ በቤት ውስጥ እንድትጠብቀን አቤቱ አባታችንና አምላካችን ሆይ፣ እነሆ ራሳችንን ለአንተ እናቀርባለን። አቤቱ ጌታችን ሆይ፣ እኛ ጌታ ሆይ በበደልን ቁጥር፣ እኛ ባጠፋን ቁጥር፣ አንተ ተቆጥተህ ፍይትህን ከኛ እንዳትሰውር አቤቱ የምህረት እጆችንም እንድዘረጋልን እንማጸንሃለን። በዚህች ሰዓት ደግሞ ለኛ ለልጆች የሚረባንን መንፈሳዊ ምግብ ከማድ እንድታቋድሰን እንድትመግበን እንድታስተምረን በልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ ስለዚህም ደግሞ ክብር ተመስገን። የሚኖረንን ጊዜ ሁሉ ባርክልን። ስለ ዘላለማዊና ስለ ሕያው ስምህ ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ስለ አዲሱ ሰው አዲሱን ፍጥረት አዲሱንም አካል መመልከታችን ይታወሳል። እነዚህ ርዕሰ ጉዳዮቻችን ነበሩ። እግዚአብሔር በእውነት ባለፉት ጊዜያት ከሮሜ ምዕራፍ 8 ብዙ ቁም ነገሮችን ለኔና ለናንተ እንዳተረፈ እምነታችንን ዛሬም ደግሞ እግዚአብሔር እንዲሁ ቃሉን ያከብራል። እርሱ ታማኝ ነው። ጊዜም አይለውጠው አምላክ ነው። እስቲ ቀደም ብላችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሮሜ ምዕራፍ 8 ቁጥር 21ን አውጡ። ሮሜ ምዕራፍ 8 ቁጥር 21ን ተመልከቱ። እግዚአብሔር በዚያው ዛሬም ደግሞ የሚያስተምረን ብዙ ቁም ነገር አለውና እንዲህ ይላል። በፈቃዱ አይደለም ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነጻነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነጻነት እንዲደርስ ነው ይላል። ሰው ወገኖቼ ሟች የሆነ አካል አለው። አንድ ሰው እንዲህ አለ፣ ወዲያውኑ ሕይወት እንዲሰጠን ከኛ ሊወስዳት እንደገና ይዘጋጃል ይላል። በተፈጥሮ ውስጥ ሞትና መበስበስ አለ። ወደ ጫካ ብትሄዱ ሕይወት የሌላቸው የወደቁ የበሰበሱና የደረቁ ዛፎችን ትመለከታላችሁ። ይህ የተፈጥሮ ሂደት ነው። እንደዚህ ሁሉ የበሰበሱ የእንስሳት ቅሪተ አካሎች መመልከትም ትችላላችሁ። እስቲ ሮሜ ቁጥር 22 የሚለውን እናንብብ። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና ሲል ይናገራል። አይምሮአችንን መልሰን ተፈጥሮ የሚያሳየውን ምልክት ብናይ ብዙ ነገር ማስተዋል እንችል ነበር። ነፋሳት ከተራሮች ላይ ተነስተው በዛፎች ስር ሲሽለኮለኩና የማዕበል ማገጃዎችን ጥሰው በደሴቱ ላይ ባህሩን ሲያስጋልቡ ሁለቱም አንድ አይነትን ባን ያነባሉ። የዛፎችን ጉርጉሮ ተመዝግቦ ቢሆን ኖሮ ሐዘንን እንደሚያሳይ እንረዳ ነበር። የእንስሳትና የአዋፎች የፍርሃት ድምፅ በውድቅት ሌሊት አየሩን ሰንጥቆ ሲመጣና ሲሰማ ደምን ያቀዘቅዛል። በርግጥም ተፈጥሮ የእግዚአብሔርን ቃል እውነተኛነት ይመስክራል። ወዳጆቼ አንድ ሰው ከዚህ ሁኔታ ጋር አያይዞ ሲናገር ተፈጥሮ በዚያ ሳዛኝን ጉርጉሮ ሙሽራው መጥቶ ይወስደኛል ብላ የሙሽርነቷን ልብስ ለብሳና በራሷ ላይ አክሊሏን ደፍታ ስትጠብቀው ድንገት ሙሽራው መሞቱን እንደሰማች ሙሽሪት ይመስላል። ሙሽራ አሁንም የሙሽርነቷን ልብስ ለብሳ በስፍራው ቆማለች። ነገር ግን ልቧ በሐዘን ተሰብሮ አይኗ በእንባ ተሞልቷል። ተፈጥሮም በስፍራው ይቆም እንጂ ወገኖቼ በዚህ አይነት ሁኔታ ውስጥ ነው ያለው። ተፈጥሮ በመቃተትና በምጥ ውስጥ ነው ያለው። ማለትም ይሄው ነው። በቃ እስቲ ከዚህ በመቀጠል ደግሞ ስለ አዲሱ አካል እንመለከታለን። ሮሜ ምዕራፍ 8 ቁጥር 23ን ተመልከቱ። እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ይላል። ተፈጥሮ ብቻ ሳይሆን የሚቃትት አማኞችም እንዲሁ ከተፈጥሮ ጋር አብሮ ይቃትታሉ። በዚህ አካል ውስጥ እስካለን ድረስ እንቃትታለን። ጳውሎስም ለቆሮንቶስ ቤተ ክርስቲያን ሰዎች ሲጽፍ በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነው መኖሪያችንን እንድንለብስ እንናፍቃለንና ለብሰን ራቁታችንን አንገኝም ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2ን ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2ን ይመለከቷል። እንዲሁም ዘማሪው ሲጽፍ በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በንባይም መኝታዬን አርሳለሁ በማለት ነበር የተናገረው። መዝሙር ምዕራፍ 6 ቁጥር 6ን ተመልከቱ። ጌታችን ኢየሱስም ደግሞ እንዲሁ አልቅሷል። ጌታ ኢየሱስ ደስተኛ ሰው ነበር፣ ነገር ግን ያለቀሰበት ጊዜም ነበር። በዚያ አካል ውስጥ ይያልን ወገኖቼ ሁላችንም እንቃትታለን፣ በተስፋ ድነናልና። ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርጋል ሲል ሐዋርያው ጳውሎስ በሮሜ ምዕራፍ 8 ቁጥር 24 ላይ ይናገራል። በተስፋ ድነናል የሚለው ቃል የሚናገረው ክርስቶስ ስለኛ ሲል የሰራውን ሥራና በእርሱ ላይ ያለንን እምነት ነው። ነገር ግን ይህ ብቻ አይደለም። ወደፊት ሥጋችንን ለመበጀት ሊመጣ ያለው ነገር አለ። እስቲ ቁጥር 5ን አለፍ ብላችሁ ተመልከቱ። የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን ይላል። እንደምትመለከቱት እምነት፣ ተስፋና ፍቅር ጠቃሚው ያማኞች የሕይወት ክፍሎች ናቸው። ልብ በሉ፣ እምነት፣ ተስፋና ፍቅር ጠቃሚው ያማኞች የሕይወት ክፍሎች ናቸው። ሁላችንም የምናየውን ነገር ከሆነ ተስፋ የምናደርገው ተስፋ የለንም ማለት ነው። አንድ ቀን በምናየውም ሆነ በማናየው ነገር ላይ የምናደርገው ተስፋ ያልፋል። ተስፋ ብቻ ሳይሆን እምነትም ያልፋል። የእግዚአብሔር ክብር በሙላት ሲገለጽ ተስፋና እምነት አልፈው ፍቅር ብቻ ጸንቶ ይኖራል። እግዚአብሔር ይክበር። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ሲል በቁጥር 26 ላይ ሐሳቡን ይገልጻል ወይም ደግሞ ያስተምረናል ጳውሎስ። እንዴት መጸለይ እንደሚገባን እንኳን አናውቅም፣ ነገር ግን የእግዚአብሔር መንፈስ መናገር ባቃተን ላይ በመቃተት ስለኛ ይማልዳል። ስለምትጸልዩት ነገር አንዳች ሳታውቁ ወደ እግዚአብሔር ፊት ቀርባችሁ ታውቃላችሁን? ማድረግ የሚገባችሁ ነገር ቢኖር ወደ ፊቱ ቀርባችሁ አባት ሆይ ማለት ብቻ ነው። ምንም ነገር ልትጠይቁት አትችሉም፣ ምክንያቱም ምን እንደሚጠየቅ አታውቁምና ነው። በእንደዚህ ያለው ወቅት የእግዚአብሔር መንፈስ ድካማችንን ያግዛል። ይህ እንዴት ድንቅ ነው ወዳጆቼ! ልብንም የሚመረምረው ቁጥር 7ን ተመልከቱ። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። አሁን ወደ እግዚአብሔር ፊት በጸሎት ብቀርብና ተመልከት፣ ጌታ ሆይ በዚህ መንገድ ጸሎቴን እንድትመልስ ፈልጋለሁ ብል፣ በዚህ እኔ በጸለይኩት መንገድ ወገኖቼ መልስን አላገኝም። ነገር ግን ድንቅ የሆነው ነገር ወደ እግዚአብሔር ቀርበን ጌታ ሆይ ምን እንደምጠይቅህ አላውቅም፣ ምንም እንደሚባል አላውቅም፣ ነገር ግን እንደ ልጅነቴ ወደ አንተ ቀርቤያለሁ፣ ፈቃድህም እንዲከናወን እፈልጋለሁ ብንል ነው እግዚአብሔር የሚሰማንና የሚያዳምጠን። ይህንን ካደረግን የእግዚአብሔር መንፈስ ወገኖቼ እንደ እግዚአብሔር ፈቃድ መቃተት ይጀምራል። ከዚያ በኋላ ለእኛ የሚያስፈልገውን ሁሉ እርሱ ያውቃል። አዲሱን ዕቅድ እስቲ ቀጥለን እንመልከት። አሁን ወደ እግዚአብሔር አዲስ ዕቅድ መጥተናል። የሮሜ መጽሐፍን ከመጽሐፍ ቅዱስ መጻሕፍቶች ውስጥ ታላቅ መጽሐፍ ነው ካልን፣ ምዕራፍ 8 ደግሞ ከፍተኛ የውሃ ልክ ሲሆን ቁጥር 28 ደግሞ ቁንጮ ነው። እስቲ ተመልከቱት። የሮሜ መጽሐፍን ከመጽሐፍ ቅዱስ መጻሕፍቶች ውስጥ ታላቅ መጽሐፍ ነው ካልን፣ ሮሜ ምዕራፍ 8 ደግሞ ከፍተኛ የውሃ ልክ ሲሆን ቁጥር 28 ደግሞ ቁንጮ ነው። እስቲ እናንብበው። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ደስ አሰኛችሁምን? እኔ በልጅነቴ ገና የከብት እረኛ ሳለሁና ፊደል መቁጠር በጀመርኩበት ጊዜ በቤታችን በራፍ ላይ በትላልቁ ከትምህርት ቤት ባገኘሁት ነጫጭ ቾኮች ወይም ጠመኔዎች ጽፌያቸው በቃል ያጠና ነበር። ከነዚያ ጥቅሶች ውስጥ በጣም ደስ ከሚለኝ ይህ ጥቅስ ነበረ። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ይህ በእውነት እላችኋለሁ በእናቴ በራፍ ላይ ተጽፎ በትልቁ ተቀምጦ ነበር። ትዝ ይለኛል። ሮሜ ምዕራፍ 8 ቁጥር 28 ለደከመው ልባችን ማሳረፊያ ይሆን ዘንድ ለስላሳ ትራስ ነው። ፍጥረት ሁሉ በመቃተት ውስጥ እንዳለ እናውቃለን። ከዚህም ውጪ የምናውቀው ነገር አለ። ይሁም ሁሉም ነገር ለበጎ እንደሚደረግ ነው። እግዚአብሔርን ለሚወዱ የሚለው ያማኞችን የወንድማማችነትን ፍቅር መሰረት ያሳያል። አስተዋላችሁ? እግዚአብሔር ለሚወዱ የሚለው አረፍተ ነገር ወይም ደሞ ቃል ያማኞችን የወንድማማችነት ፍቅር መሰረት ያሳያል። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለ መገረዝ አይጠቅምምና አይላል። ገላትያ ምዕራፍ 5 ቁጥር 6ን በኋላ ተመልከቱ። ገላትያ ምዕራፍ 5 ቁጥር 6ን ልብ ይሏል። ፍቅር ወገኖቼ ምልክት ነው። ሐዋርያው ዮሐንስ እንደዚህ ያቀርባል። ፍቅርም እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲያድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል ይላል። ከመንፈሱ ስለሰጠን ጌታ ማለቴ ነው በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። እኛም አይተናል። አባትም ልጁን ያለም መዳኔት ሊሆን እንደላከውን መሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ በሚያምን ሁሉ እግዚአብሔር በርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንም አል። ወዳጆቼ እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በርሱ ይኖራል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 10 እስከ 16 ያለው መመልከት ይቻላል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 10 እስከ 16 ያለውን ይመለከቷል። ወዳጆቼ ክርስቲያን ወንድሞቻችሁን እየጠላችሁ እግዚአብሔር ይወደኛል የምትሉ ከሆነ ችግር ይገጥማችኋል። እርሱ አስቀድሞ ወዶናልና እኛ እንወደዋለን። አንደኛ ዮሐንስ ምዕራፍ 4 ቁጥር 19ን ልብ ይሏል። ሐዋርያው ጴጥሮስም ሲናገር እርሱንም ሳታዩት ወዱታላችሁ፣ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 8 እስከ 9 ያለውን ልብ ይሏል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 8 እስከ 9 በሕይወታችሁ ውስጥ ደስታንና ፈገግታን ሊያመጣ የሚችል የእግዚአብሔር ፍቅር ነው። ሁሉ ነገር የሚለው መልካምና ክፉ፣ ብርሃንና ጨለማ፣ ጣፋጭና መራራን፣ ቀላሉንና ከባዱን፣ ደስታንና ሐዘንን፣ ብልጽግናና ድህነትን፣ ጤንነትና በሽታን፣ ጸጥታና ወጀብን፣ ጸሎትና ችግርን፣ ሕይወትና ሞትን ሁሉን ያጠቃልላል። ለበጎ እንዲደረግ እናውቃለን ይላል ቃሉ። ይህ ሁሉ ነገርን እግዚአብሔር እንደሚያደርገውና በአጋጣሚ የሚሆን ምንም ነገር እንደሌለ ያሳየናል። ዮሴፍ ወገኖቼ ወንድሞቹን ካገኘ በኋላ በሕይወቱ ውስጥ የተፈጸመውን ስቃይ፣ ሐዘንና መከራን ካስታወሰ በኋላ ለዚህ ሁሉ ኃላፊው ማን እንደሆነ እንዲህ ሲል ተናግሯል። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። ዘፍጥረት ምዕራፍ 50 ቁጥር 20ን ተመልከቱ። ዘፍጥረት 50 ቁጥር 20 እርግጠኛ ነኝ እኛ ወዳጆቼ የእግዚአብሔር ልጆች አንድ ቀን ወደ ኋላ ሕይወታችንን ተመልክተን ሁሉ ነገር ለበጎ እንዲደረግ እናውቃለን እንደምንል አትርሱ። ኢዮብ ምን ነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር ነው ያለው። ኢዮብ ምዕራፍ 13 ቁጥር 5ን አስታውሱ። ኢዮብ ምዕራፍ 13 ቁጥር 5ን በኋላ ተመልከቱ። ወገኖቼ የሚያስፈልገን ነገር ቢኖር በእግዚአብሔር ላይ እንዲህ ያለው እምነት እንዲኖረን ነው። በቃ እኔ ከዚህ በላይ ብዙ ምላወራ አልችልም። እርሱ ነገርን ሁሉ ለመልካም እንደሚያደርገው እናውቃለን፣ እንታመንበታለንም፣ ምክንያቱም ነገርን ሁሉ የሚያነሳሳ እርሱ ነውና። እስቲ ጥንት ልጆኜ እወደው የነበረውን ጥቅስ እንደገና ላንብብላችሁና ወደ ሌላ ርዕስ ደግሞ ወይም ደግሞ ጉዳይ ልግባ። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ጥሩ ነው። እናንተም እንግዲህ እንደኔ ጽፋችሁ ማጥናት ብትችሉ ምንኛ ደስ ባለኝ። ዛሬ ዛሬ ጽሑፋችሁ ታዲያ እንደኔ በበራፍ ላይ ሳይሆን በልባችሁ ጽላት ቢሆን ደስ ይለኛል። ኤርሚያስ እንዳደረገው በሚሆነው ሁሉ ወዳጆቼ ማለቃቀሳችን አልቀርም። አስተዋላችሁ? ይህ ሁሉ ይሁንና ኤርሚያስ እንዳደረገው ሁሉ በሚሆነው ነገር ማለቃቀሳችን አልቀርም። በዚህ መከራስ ውስጥ ለምን ተውከኝ እንላለን? ኤርሚያስ ምዕራፍ 11 ቁጥር 14ን ተመልከቱ። ከብዙ ዓመታት በፊት በአሜሪካ ሀገር በሳን ፍራንሲስኮ አንድ የመሬት መንቀጥቀጥ ተከስቶ ነበር። ያ መሬት መንቀጥቀጥ ያደረሰውን ጉዳት ትመለከት የነበረች ክርስቲያን ሴት ባየችው ሁኔታ ተደንቃ ትስቅ ነበር። የእርሷ ጓደኛ የሆነች ሌላዋ ሴት ይህንን ሁኔታ እያየሽ ምን የሚያስቅ ነገር አገኘሽ ስትል ጠየቀቻት። የዚያች ክርስቲያን መልስ ደግሞ ዓለምን የሚነቀንቅ አምላክ ስላለኝ ደስ ብሎኝ ነው የሚል ነበር። ልብ በሉ ወገኖቼ፣ ሕይወትንና ሞትን ያለ ፍርሃት መጋፈጥ እንዴት ያለ ድንቅ ነገር ነው። ጳውሎስ መጪውን አስፈሪ ጊዜ ያለ ፍርሃት እንደ ጠበቀው ገምታለሁ። ለተሰበሰቡት ጓደኞቹ ሲናገር እያለቀሳችሁ ልቤንም እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለስራት ብቻ አይደለም አለ። የሐዋርያት ሥራ ምዕራፍ 21 ቁጥር 13ን በኋላ ተመልከቱ። የሐዋርያት ሥራ ምዕራፍ 21 ቁጥር 13ን ይመለከቷል። ብዙዎቻችን ወገኖቼ ራሳችንን ለርሱ ልንሰጥ ወደምንችለው ነገር መምጣት መቻል አለብን። ነገር ሁሉ ለበጎ እንዲደረግ ለተጠሩት የሚለውን ቃልና እንደ ሐሳቡ የሚለውን ሁለቱን ቃላት ወይም አረፍተ ነገሮች በደንብ ተመልከቱ። ይህ አባባል ለብዙዎች አልዋጥ ያለ አስቸጋሪ ጉዳይ ሆኖ ቆይቷል። የተጠሩት ማለት የተመሰከረላቸውና ወደ እርሱ እንዲመጡ የተጋበዙትን በሙሉ ሳይሆን እርሱን የተቀበሉትን ብቻ ማለት ነው። እነዚህ ሰዎች ከላይ የተወለዱ ናቸው። በልምምዳቸውም የእግዚአብሔርን ፍቅር ያውቁታል። ጳውሎስ በመልእክቱ ውስጥ ስለ ሦስት አይነት ሰዎች ይናገራል። እኔም እነዚህ ሰዎች አሁን በምድር ላይ ያሉትን ሰዎች ይወክላሉ እላለሁ። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 22 እስከ 24 ያለውን ስፍራ በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 22 እስከ 24። አንደኛ፣ በሃይማኖትና በወግ የታዙ አይሁዶች የክርስቶስ መስቀል ለእነርሱ የማሰናከያ ድንጋይ ነው። ልብ በሉ፣ በሃይማኖትና በወግ ለተያዙ አይሁዶች የክርስቶስ መስቀል ለእነርሱ የማሰናከያ ድንጋይ ነው። ሁለተኛ፣ እንግዲህ ይህ አሁን እየነገርኳችሁ ያለሁት ጳውሎስ ሦስት ሰዎችን ይጠቅሳል። ቅድም ላልኳችሁ ጉዳይ አሁን እየሰጠው ያለሁት ነጥብ ነው። ልብ በሉ፣ ጳውሎስ በመልእክቱ ውስጥ ስለ ሦስት አይነት ሰዎች ይናገራል ብያለሁ። አንደኛው በሃይማኖትና በወግ የተዋዙ አይሁዶች ናቸው። እነዚህ ሰዎች የክርስቶስ መስቀል ለእነርሱ የማሰናከያ ድንጋይ ነው። ሁለተኛ፣ ፍልስፍናንና ጥበብን የሚፈልጉ የግሪክ ሰዎች ናቸው፣ ወይም ደግሞ አሕዛቦች ናቸው። ፍልስፍናንና ጥበብን የሚፈልጉ የግሪክ ሰዎች ወይም ደግሞ አሕዛቦች ናቸው። ለእነዚህ ሰዎች የክርስቶስ መስቀል ወዳጆቼ ሞኝነት ነው። ለእነዚህ ሰዎች የክርስቶስ መስቀል ሞኝነት ነው። ሦስተኛ አይነት ሰዎች ደግሞ በሃይማኖታቸውና በጥበባቸው ሳይሆን እንዲሁ በክርስቶስ ፍቅር ከአይሁድና ከግሪክ የተጠሩ ሕዝቦች ናቸው። ልብ በሉ፣ በሃይማኖታቸውና በጥበባቸው ሳይሆን እንዲሁ በክርስቶስ ፍቅር ከአይሁድና ከግሪክ የተጠሩ ሕዝቦች ናቸው። እነዚህን ሕዝቦች የጠራው እግዚአብሔር ራሱ ነው። የክርስቶስ መስቀል ለእነዚህ ሰዎች ወደ ደህንነት የሚያደርስ ኃይል ነው። የተጠሩት የሚለውን ቃል አስተውሉ። የተጠሩት የሚለው ቃል የሚያመለክተው የእግዚአብሔርን ጥሪ ለሚሰሙ ሰዎች ወይም ደግሞ የሚሰሙትን ሰዎች ሲያመለክት ነው። አስፈላጊው ጉዳይ ይሄው ነው። አድማጮቼ ወደ ባህር ኤሊዮቹ ምሳሌ ልውሰዳችሁ። የባህር ኤሊዮቹ ወደሚገኙበት አረንቋ ውሃ ወረዳችሁን በል። በዚያም 10 የባህር ኤሊዮች ታገኙና መብረርን ላስተምራችሁ ፈልጋለሁ ትሏቸዋላችሁ። 9 እኛ ደስተኞች አይደለንም፣ እዚህ መሆኑን ወደነዋል፣ በዚህም አካባቢ መኖራችን ምቹ ስሜት እንዲሰማን አድርጎናል ይሏቸዋል። ከነሱ ውስጥ አንዷ ኤሊ ግን እኔ ልበር ፈልጋለሁ፣ እኔን አስተምሩኝ ትላቸዋለች። ተመልከቱ እንግዲህ የተጠራችው መብረርንም ለመማር የወደደችው ይቺ ኤሊ ነች። ለሌሎቹ የባህር ኤሊዎች ልታደርጉላቸው የምትችሉት በዚህ ዓለም ላይ ምንም ነገር የለም። እነርሱ እንቢተኛ ኤሊዎች ናቸው፣ ምክንያቱም የገዛ ፈቃዳቸውን ይከተላሉና። ወገኖቼ የጌታ ኢየሱስን የማዳን ጥሪ ሳይቀበሉ የቀሩትም ሰዎች እንዲሁ መብረርን አንማርም እንዳሉት እንደ 9 ኤሊዎች ናቸው፣ ምክንያቱም እነርሱ በራሳቸው መንገድ መሄድን መርጠዋልና። በዚህች ምድር ላይ እንዲጠፋ የተገፋፋ አንድም ሰው የለም። ጠፍተዋል፣ ምክንያቱም መጥፋትን መርጠዋልና። ከዓመታት በፊት አንድ ወጣት ልጅ ወደ ቤተ ክርስቲያናችን አባል ለመሆን መጣ። ዲያቆኖችንም ልጁን ለመቀበል አንዳንድ ጥያቄዎችን ያቀርቡለት ነበር። እንዴት ልትድን ቻልክ ሲሉ ተጠየቁት። ልጁም እግዚአብሔር የራሱን ድርሻ አደረገ፣ እኔም የራሴን ድርሻ ተወጣው በማለት መለሰላቸው። በአባባሉ የተሳሳተ ትምህርት ያለ ስለመሰላቸው ጠበቅ አድርገው ይዞ ተጨማሪ ጥያቄዎች ይጠይቁት ጀመር። የእግዚአብሔር ድርሻ ምንድን ነው? የአንተስ ድርሻ የቱ ነው? ሲሉ ጠየቁት። የእርሱ ገለጻ ጥሩ ገለጻ ነበር ወገኖቼ። የእግዚአብሔር ድርሻ እኔን ማዳን ነው። የእኔ ድርሻ የነበረው ደግሞ ኀጢአት መሥራት ነበር። ኀጢአት የሞላው ልቤና አመፀኛው እግሬ ያፈጠኑኝን ያህል ከእርሱ ልሸሽ ሞክሬአለሁ። በመጨረሻም ከእኔ ኋላ ተከትሎ ከሽሽቴ ሊገታኝና ሊያድነኝ ችሏል በማለት መለሰላቸው። ወገኖቼ እኔም የዳንኩበት መንገድ ይኸው ነው። ይህ አባባል ማንም ወደ እኔ ቢመጣና በእኔ የሚያምን የሚለውን እውነት አይጻረርም። ስለዚህ ጉዳይ አንድ እግዚአብሔር ሰው ሲናገር የሚድኑት ወደ እርሱ የሚመጡት ሲሆኑ የማይድኑት ደግሞ ወደ እርሱ የማይመጡት ናቸው በማለት ነበር። ሁሉም ነገር የሚሄደው እንደ እርሱ እቅድ ነው። አእምሯችሁን ከእግዚአብሔር እቅድ ጋር ያላስተካከላችሁና ያላስታረቃችሁ ከሆነ የምታስተካክሉበት ወቅት ቢኖር አሁን ነው። ምክንያቱም ይህች የምንኖርባት ዓለም የእርሱ ናትና የፈጠራትም እርሱ ነው። ወገኖቼ የእርሱ ሐሳብ ይፈጸማል። እቅዱንም ለማስፈጸም ጥበቡና ኃይሉ አለው። እግዚአብሔር የሚያደርገው የትኛውም ነገር ሁሉ ደግሞ ትክክል ነው። ለማዳን የሚፈልገውን ለማዳን መብቱ የለውም ብላችሁ እግዚአብሔርን አትውቀሱ። ይህንን ለማድረግ እርሱ መብቱ አለው። እርሱ ባለሙሉ መብት ነው። እርሱ ትክክለኛና ፍቅር ሲሆን ማንኛውም አምላኬ የሚያደርገው ነገር ሁሉ እውነተኛ ነው። እግዚአብሔር ስለዚህ አሰራሩ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችንን እዚህ ላይ እናበቃለን። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። ደብዳቤዎቻችሁ አይለዩን፣ ጸሎታችሁ ደግሞ ለእኛ አገልግሎት ታላቅ ድጋፍ መሆኑን አትርሱ። እግዚአብሔር ይባርካችሁ። ደህና አደሩ እያልን በዚሁ የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሽያን ደረጀ አበበና በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። ሰላሙ ነው።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።